የካቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬ ታህሳስ 8 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ባሳለፍነው ቅዳሜና እሁድ በመቀሌ ከተማ ስለተካሄደው በወቅታዊ ጉዳዮች ላይ ስላተኮረው ውይይት ዘገባ አለን።
ህብረተሰቡን መንግስት ህግ እንዲያስከብር ሰላም እንዲያረጋግጥ አስቻይ ሁኔታ አመች ሁኔታ መፍጠር መቻል አለበት። ስለዚህ መንግስትን መተባበር ከመንግስት ጋር ተደጋግፎ መስራት ይጠበቅበታል። በሌላ በኩል ደግሞ መንግስት ከመንገድ የሚወጣበት ጊዜ ሲኖር የክልልም የፌደራል መንግስት አቅጣጫ ሚስት መስሎ ከታየው ይሄ ትክክል አይደለም ብሎ ያንንም መስመር ማስያዝ የህብረተሰቡ ሚና መሆን አለበት።
የቀድሞ የኢህአዴግ አመራር አቶ በረከት ስምኦን የሰጡትን አስተያየት ነበር ያደመጣችሁት። ሙሉ ዝርዝሩን ይዘናል፣ ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ ዓለም አቀፍ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። ለዜናዎቹ ጽዮን ግርማ ነኝ። ዩናይትድ ስቴትስ ውስጥ የዋይት ሀውስ ቤተ መንግስትና የምክር ቤት አባላት በአዲሱ በጀት ላይ ካልተስማሙ ከመጪው አርብ እኩለ ሌሊት አንስቶ አንድ አራተኛው የመንግስት ስራ ሊዘጋ ይችላል። በጀቱ ፕሬዚዳንት ትራምፕ የጠየቁትን ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የሚያስፈልገውን ገንዘብ ያካትታል ወይም አያካትትም ማለት ነው። ፕሬዚዳንቱ ግንቡ እንዲሰራ የሚፈልጉት ህገወጥ ፍልሰተኞችን ለመከላከል እንደሆነ ሲናገሩ መቆየታቸው ይታወሳል። ሶስት አራተኛው የመንግስት ስራን እስከ መጪው መስከረም ወር የሚያንቀሳቀሰውን በጀት ጸድቋል። ገና ያልጸደቀው የመጪው አመት የአገር ውስጥ ደህንነት ጥበቃ ሚኒስቴር ባጀት እና ለግንቡ የሚሆነውን ገንዘብ ያካትታል። ፕሬዚዳንት ትራምፕ እንዲገነባ ለሚፈልጉት የ20 ቢሊዮን ዶላር የሚፈጀው ግንብ የጠየቁት መያዣ ገንዘብ 5 ቢሊዮን ዶላር ሲሆን ዲሞክራቶች፣ አንዳንድ ሪፐብሊካንያንም ደግሞ አጥብቀው ይቃወሙታል። ዲሞክራቶች በበኩላቸው የድንበር ጸጥታን ለማጠናከር የ1.6 ቢሊዮን ዶላር በጀት ለመመደብ ሀሳብ አቅርበዋል። የህንድ መዲና ዴልሂ ከፍተኛ ፍርድ ቤት አንድ ነባር ፖለቲከኛ ላይ የእድሜ ይፍታህ እስራት በይኗል። እንደ አውሮፓውያን አቆጣጠር በ1984 ዓ.ም ጠቅላይ ፍርድ ቤት ሚስተር ኢንዲራ ጋንዲ ከተገደሉ በኋላ በተነሳው ጸረ ሲክ ሁከት ውስጥ ግንኙነት ነበራቸው በሚል ነው የተፈረደላቸው። የ73 ዓመት እድሜው ሳጃን ኩምራ አብዛኞቹ ሲኮች የሆኑ ወደ 3000 የሚጠጉ ሰዎች ያለቁበትን መነሳሳትን በመቀስቀስ ጥፋተኛ ሆነው ተገኝተዋል ይላል የከፍተኛው ፍርድ ቤት ውሳኔ። በዛን ጊዜ ገዢ ፓርቲ የነበረው የምክር ቤት አባልም ነበሩ። ጠቅላይ ሚኒስትር የነበሩትን ጋንዲ የገደለው ሲክ ዘበኛቸው እንደነበረ፣ ጋንዲ አማጽያንን ለማስወጣት የሲኮች የተቀደሰ ቦታ ወደሆነው ጎልደን ቴምፕል ወይም ወርቃማ ነው ቤተ መቅደስ ወታደሮች መላካቸውን ሲኮችን አስቆጥቶ ነበር። ፓኪስታን በዩናይትድ ስቴትስ እና በታሊባን መካከል ዛሬ በተባበረው የአረብ ኤምሬቶች የሰላም ስምምነት እንዲካሄድ አስተባብራለች። ዓላማው በአፍጋኒስታን የሚካሄደው ጦርነት ሰላማዊ መፍትሄ እንዲያገኝ ለመጣር ነው ብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው በኢትዮጵያ ወቅታዊ ጉዳዮች ባሳለፍነው ቅዳሜና እሁድ በመቀለ ከተማ ተካሂዷል። በውይይት መድረኩ ነባር አመራሮች፣ ታዋቂ ሰዎች፣ የ15 ተቃዋሚ ፓርቲ አመራሮች እና ሌሎች ተጋባዥ እንግዶችም ተሳትፈው ነበር። ሙልጌታ አጽባሀ ዝርዝሩን ከመቀሌ አድርሶናል።
በመቀሌ ዩኒቨርሲቲ አዘጋጅነት በተካሄደው መድረክ ላይ ኢትዮጵያ ባለፉት 27 ዓመታት በፖለቲካ በማህበራዊና በኢኮኖሚያዊ ዘርፎች ያስመዘገበቻቸው በተባሉ ለውጦችና እያጋጠሙ ናቸው በሚባሉ ችግሮች ዙሪያ ውይይት ተደርጎባቸዋል። በተለይ በአገሪቱ ለታየው የሰላም እጦትና አለመረጋጋት መነሻ ናቸው ብለው የቀድሞ የኢህአዴግ አመራር አቶ በረከት ስምኦን ያቀረቧቸው 5 ነጥቦች መነጋገሪያ ሆኗል። ነጥቦቹም በአገሪቱ የህግ በላይነትና አስተማማኝ ሰላም እንዲ እንዲኖር አለመደረጉም፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶች ማህበራዊ ኢኮኖሚያዊ ጥያቄዎች መመለስ አለመቻሉም፣ በአሁኑ ሰዓት በኢትዮጵያ የውጭ ጣልቃ ገብነት በእጅጉ መጨመሩም፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩ፣ እንዲኖርም አለመፈለጉ የሚሉ ናቸው። እነዚህም ለመፍታት በቅድሚያ በአገር አቀፍ ደረጃ ሰፊ ውይይት ያስፈልጋል ብለዋል አቶ በረከት።
ከተግባባንበት በኋላ በመፍትሄው መሰረት ተግባራዊ እንቅስቃሴ ውስጥ መግባት ነው። ተግባራዊ እንቅስቃሴ ከሚጠበቅባቸው አካላት አንዱ መንግስት ነው። መንግስት መጠንከር አለበት። ተቋማቱን በአግባቡ ማሰማራት አለበት፣ ማጎልበት አለበት። ዴሞክራቲክ ባህሪ ኖሯቸው እንዲንቀሳቀሱ ህገ መንግስቱን ባከበረ አኳኋን ስራቸው እንዲሰሩ ማድረግ አለበት። ይህን በማድረግ መንግስት ሚናውን መጫወት አለበት። ህብረተሰብም መንግስት ህግ እንዲያስከብር፣ ሰላም እንዲያረጋግጥ አስቻይ ሁኔታ፣ አመች ሁኔታ መፍጠር መቻል አለበት። ስለዚህ መንግስትን መተባበር፣ ከመንግስት ጋር ተደጋግፎ መስራት ይጠበቅበታል። በሌላ በኩል ደግሞ መንግስት ከመንገድ የሚወጣበት ጊዜ ሲኖር የክልልም የፌዴራል መንግስት አቅጣጫ የሚስት መስሎ ከታየው ይሄ ትክክል አይደለም ብሎ ያንንም መስመር ማስያዝ የህብረተሰቡ ሚና መሆን አለበት።
የውጭ ጣልቃ ገብነት ከፍተኛ ደረጃ ላይ መድረሱ ያብራሩት ሌላው የኢህአዴግ ነባር አመራር ደግሞ አቶ ስብሐት ነጋ ናቸው።
የውጭ ጣልቃ ገብነት አያይዘን በኢህአዴግ ምክር ቤት ሲነገር የነበረው አሜሪካ ሊቀመንበር አይመርጥልን ሲባል የነበረው በዶክተር አብይ ምርጫ ላይ አንተም ተቃወመ ነበር፣ ሌሎችም የተቃወመ ህወሓት እናም የተቃወመው አሜሪካ አይመርጥልንም ነው። ይሄ የተባለው ከዚያ በፊት እነሱ ሲያስመርጡ የከረሙ ናቸው ኦፊሻሊ። ስለዚህ የውጭ እጅ ያለበት
ከኦዴፓ ማዕከላዊ ኮሚቴ ጽህፈት ቤት ተወክለው በውይይቱ የተሳተፉ አቶ ቶሎሳ ዋጋሪ ግን ይህንን ሀሳብ ይቃወማሉ።
በአሁኑ ጊዜ ጣልቃ ገብነት አለ የሚባለው ነገር ስህተት ነው። ኢትዮጵያ የውጭ ዲፕሎማሲ ፖሊሲ ወይም የውጭ ግንኙነት ፖሊሲ አላት። ከሌሎች ሀገሮች ጋር ካደጉትም ሀገሮች ጋር ከአፍሪካ ሀገሮችም ጋር ግንኙነት የምታደርገው የራሷን ጥቅምና የራሷን ሉዓላዊነት ማዕከል አድርጋ ነው። በአሁኑ ጊዜ ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድም ካደጉ ሀገሮችም ከበለጸጉ ሀገሮችም ወይም ከአፍሪካ ሀገሮችና ከአፍሪካ ቀንድ ሀገሮች ጋር እያደረጉ ያለው ግንኙነት ከሀገራችን ጥቅም አኳያ ነው እንጂ ጣልቃ ገብነት አይደለም። ይሄ እንግዲህ ትላንት አንዳንድ አካላት አንድን ሀገር ብቻ እንደ ራሳቸው ቤት አድርገው ሲጠቀሙ የነበረና ዛሬ የተለያዩ ሀገሮችን ጋር ግንኙነት በምናደርግበት ጊዜ አይናቸው የሚቀላ አካላት አሉ። ይሄ ደግሞ መስተካከል ያለበት ጉዳይ ነው።
አቶ ቶሎሳ አክለውም በኢትዮጵያ ለተፈጠረው ችግር ምንጩ አሁን ያለው አመራር ተደርጎ በውይይቱ መገለጹም ትክክል አይደለም ብለዋል።
ህጋዊ ባልሆነ መንገድ ሀብት ያካበቱ ሌቦች ነበሩ። እነዚህ ሌቦች ችግራቸው እንዳይታወቅበት ህዝቡን ለማጋጨት የሚንቀሳቀሱበት ሁኔታ ነው። ለምሳሌ በኦሮሚያና በሶማሌ አካባቢ የተፈጠረው ችግር በሁለቱ ህዝቦች መካከል አይደለም ችግሩ የተፈጠረው። ዛሬም በቤኒሻንጉልና በምዕራብ ኦሮሚያ አካባቢ የተፈጠረው ነገር በህዝቡ መካከል የተፈጠረ ችግር አይደለም። ትላንት የራሳቸውን ደባ በህዝቡ ላይ ሲፈጽሙ ቆይተው ዛሬ ደግሞ ያ እንዳይታወቅባቸው ህዝቡን እያጋጩ እድሜያቸውን ለማራዘም የሚፈልጉ አካላት ስላሉ ህዝቡን ከዚያም ከዚህም እያጋጩ ይታያሉ። ይሄንን ለመፍታት ደግሞ መንግስት ሰፋፊ ውይይቶችን ከህዝቡ ጋር ከወጣቱ ጋር እያካሄደ ነው።
በውይይት መድረኩ የኢህአዴግ ነባር አመራሮች፣ ምሁራን፣ የሃይማኖት አባቶች፣ ታዋቂ ሰዎችና 15 የተፎካካሪ ፖለቲካ ፓርቲ ተወካዮች ተገኝቷል። የአረና ለሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንዲሁም የኢትዮጵያ ዲሞክራሲያዊ ህብረት ምክትል ሊቀመንበር አቶ ገብሩ በርሀ በውይይቱ ዙሪያ ተጠይቀው አስተያየቶቻቸውን ሰጥቷል።
ነባራዊ ሁኔታዎች መሰረት ያደረገ ነው፣ ወቅታዊ ሁኔታዎች መሰረት ያደረገ ነው እና ይሄ እንደመነሻ ሀሳብ ጥሩ ነው። ውይይቱም የተለያዩ አስተሳሰቦችም ተንጸባርቀዋል የሚል እምነት አለኝ። ለዚህ ችግር መባባስ በኢህአዴግ አራቱ ድርጅቶች ያለው የስልጣን ሽኩቻ ነው። አሁን ህወሀት በራሱ መንገድ ይሄዳል፣ ብአዴን በራሱ መንገድ ይሄዳል፣ ኦህዴድም እንደዛ። ይሄ እንቅስቃሴ ወደ ሰላም መናጋት እየወሰደው ነው። ኢህአዴግ ሊቀመንበሩም ጠቅላይ ሚኒስትሩ መርጠዋል። ይሄ ነገር ትግል ካለም በራሳቸው መሄድ አለበት፣ መጨረስ አለባቸው ድርጅቶቹ። አሁን የሆነ ያለው ግን ህወሀት ስልጣን አጣሁ ባለችበት ጊዜ ወደ ትግራይ ህዝብ ትመጣለች። ብአዴን ስልጣን እንደሚነጠቅ ሲፈራ ወደ አማራ ህዝብ ይመጣል፣ ኦህዴድም እንደዛ እና ይሄ ነገር መስተካከል አለበት። ፓርቲዎቹ ራሳቸውን ችለው የውስጥ ትግል ማድረግ አለባቸው። ወደ ህዝቡም አምጥተው ህዝቡን ማፋጀት የለባቸውም የሚል እምነት አለኝ።
የሀገሪቷ ተጨባጭ ሁኔታዎችን መሰረት ያደረገ ነው። ምክንያቱም በአሁኑ ሰዓት ሀገራችን ትንሽ ችግር ውስጥ ነው ያለችው። ዘር ተኮር የሆኑ ግጭቶች አሉ፣ አለመግባባት አለ። ይህንን ደግሞ የምትፈታው በዲያሎግ እንጂ በእልክና በጦርነት አይደለም። ስለዚህ ወርክሾፑ በጣም ቆንጆ ነው።
ሌሎች ዩኒቨርሲቲዎችም ይህንን ባለፈው ቅዳሜና እሁድ የተካሄደው ውይይት የመሰለ ቀጣይ ዝግጅት እንዲያካሄዱ አንዳንድ ተሳታፊዎች አስተያየት መስጠታቸውን ተሰምቷል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢትዮ ኬንያ ድንበር ተሻጋሪ ከፍተኛ የመንግስት ባለስልጣናት ሰሞኑን በኢትዮጵያና ኬንያ ድንበር ግጭት ዙሪያ ሐዋሳ ከተማ ውስጥ ተሰብስበው መምከራቸው ታውቋል። በሁለቱ አገራት ድንበር አካባቢ የሚከሰቱ ግጭቶችን መፍታት ያስችላል የተባለውን የጋራ መርሃ ግብርም በመቅረጽ ተጠናቋል ተብሏል። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ወይም ኢጋድ ለቪኦኤ በላከው መግለጫ በሁለቱ ሀገራት ከፍተኛ የመንግስት ባለስልጣናት መካከል የተደረገው የሰላም ምክክር በኦሮሚያና በሶማሌ ክልል ሞያሌ ከተማ፣ በደቡብ ክልል ደቡብ ኦሞ ዳሰነችና ኛንጋቶም ቱርካና ወረዳዎችን ዘላቂ ሰላም ለማስፈን የደህንነት ስጋት ማስቀረትና የቀጠናውን ኢኮኖሚያዊ እድገት የተመለከተ እንደነበርም አስታውቋል። ዮናታን ዘብዲዮስ ዝርዝሩን ይዟል።
ከዚህ በተጨማሪ በኢትዮጵያና በኬንያ ሞያሌ እንዲሁም በቱርካና በደቡብ ኦሞ አካባቢ ያለውን ግጭት ለመከላከል በቀጠናው ከማህበረሰብ አንስቶ እስከ ብሔራዊ ድረስ የሚደረገውን ጥረት ማጠናከር፣ ባህላዊ የግጭት አፈታት ዘዴ ውጤታማ እንዲሆን ድጋፍ ማድረግ፣ በድንበር አካባቢ ለሚኖሩ ጎሳዎች ድጋፍ ማቅረብና ድንበር ተሻጋሪ የሰላም ምክክር ተሳትፎና መረጃ ልውውጥ በውጥነት ማመቻቸት በድርጊት መርሃ ግብሩ መካተቱን መግለጫው ያስረዳል። ከፍተኛ የመንግስት ባለስልጣናት ከሁለቱም ሀገራት እንዲሁም በሰላም ዙሪያ በአጋርነት የሚሰሩ ድርጅቶች ተወካዮች የተሳተፉበትን የሰላም ምክክር መድረክ የመሩት የኢትዮጵያ የሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል፣ የኬንያ አገር አስተዳደር ሚኒስትር ተወካይ ፒተር ቱክና የኢጋድ ሲኢኦ ዋና ዳይሬክተር ካሙሎ ሞኮ ናቸው። የሁለቱ ሀገራት ከፍተኛ የመንግስት ባለስልጣናትና የህዝብ ለህዝብ ድንበር ተሻጋሪ የሰላም ምክክር የተደረገው በዩኤስኤድ ድጋፍ ነው። በኢትዮጵያና በኬንያ መካከል የተቀናጀ ድንበር ተሻጋሪ ዘላቂ ሰላም ማህበራዊና ኢኮኖሚያዊ ትራንስፎርሜሽን መርሃ ግብር የተጀመረው እንደ አውሮፓውያኑ አቆጣጠር በ2015 በወቅቱ የኢትዮጵያ ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝና በኬንያ ፕሬዚዳንት ኡሁሩ ኬንያታ ስምምነት መሆኑ ተነግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብሪዮስ ሐዋሳም።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአማራ ክልሎች ድንበርን በተመለከተ ያነጋገርናቸው ምሁራንን ይዘን ነው የምንቀርበው። በሚቀጥለው ዘገባችን ባልደረባችን አስቴር ምስጋናው ናት እነዚህን ምሁራን ያነጋገረችው። ወደ ዘገባው እንለፍ።
በአማራ ክልል በተለያዩ አካባቢዎች የወሰንና የማንነት ጥያቄዎች ሲነሱ ቆይተዋል። ይህንን ጥያቄ ሲመረምር የነበረው የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ ባካሄደው ድርጅታዊ ጉባኤ ላይ መፍትሄ ይሆናል ያለውን ሀሳብ ይፋ አድርጓል። የጉባኤው ቃል አቀባይ አቶ ምግባሩ ከበደ በወቅቱ የተናገሩት ይሄው ነበር።
የማንነት ጥያቄን በተመለከተ የባዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳኋን አይደለም። ህገ መንግስቱ የወጣው 1987 ዓመተ ምህረት ነው። አሁን ያለው የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ጸንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው። ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ፣ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው የሁሉ ቅሬታ እየተፈጠረ ያለ ነው ህዝቡ እያነሳ ያለው። ስለሆነም ህገ መንግስት ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም ትልቁ በሽታ። የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የጸረ ዲሞክራሲ ችግር ነው የኢትዮጵያን ችግር የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ አኳኋን መመለስ አለበት። ይሄ ሲሆን ነው የወልቃይት ጥያቄ ፕሮፐር ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው። የራያ ጥያቄ ትክክለኛ ጥያቄ ሆኖ እስከተገኘ ድረስ ሊፈታ የሚችለው ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት።
ይህ ውሳኔ ምን ያህል ያስኬዳል በማለት የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴን ጠየኳቸው።
ህገ መንግስቱ በደንብ ይፈተዋል የንም ገምቶ በእኔ አመለካከት። ምክንያቱ በህገ መንግስቱ ወልቃይት ጠገዴ ተከልሏል፣ በቋንቋ ነው የከለልነው ነው ያሉት። ስለዚህ የወልቃይት ጠገዴ ህዝብ ግን እኛ አልተጠየቅንም፣ በጉልበት ነው የሄድነው፣ እኛ አማራ ነን እያል ነው ትግራይ ናችሁ ተብለን ነው መመሪያ ነው የተሰጠን። ስለዚህ ህገ መንግስቱ ህገ መንግስታዊ መብታችን ተጥሷል እያለ ነው ያለው። ስለዚህ ህገ መንግስቱ ይዘው ከሄዱ ከህገ መንግስቱ ውጭ የተፈጸመ ከሆነ እንዲያውም በጣም ጥሩ ነው። ስለዚህ ሰብአዊ ጥሰት ተፈጽሟል፣ ወረራ ተፈጽሟል። ስለዚህ በህገ መንግስቱ መሰረት ህወሓት የወሰደው የዘረፈው መሬትም ማንነትም መመለስ አለበት ብሎ ለመመለስ ለፌዴራል ምንም የሚከብደው ነገር የለም።
በዚህ ርዕሰ ጉዳይ ዙሪያ የፖለቲካ ተንታኝ የሆኑት አቶ ቹቹ አለባቸውን የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ ውሳኔ ምን ያህል ያስኬዳል አልኳቸው።
ብአዴን እያለ ያለው ምንድን ነው? ህገ መንግስቱ የወጣው በ87 ነው። ክልላዊ የተካሄደው በ1984 ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? ስታተስኮ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ በኋላ ህዝቦች እንዲወስኑ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላሽተዋል። ብአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ስታተስኮ የሚለው ነገር ወይም ደግሞ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከማለት ዘሎ ችግሩ ይፈታል ማለት አይቻልም። አሁን ይሄን ሌላው ወገን ተቀብሎ ወደ ድርድር ይመጣሉ የሚለው አሳሳቢ ነገር ነው እንጂ አሁን ብአዴን የያዘው አቋም ትክክል ነው።
ስለዚህ አሁን የወልቃይት ጉዳይ በጣም አስቸጋሪ ነው የሚሆነው። የራየስ ጉዳይ ከዚሁ ጋር ተያይዞ ነው የሚታየው።
እንትኑ ጥያቄው አንድ ነው፣ ግን ሁለቱን ለየት የሚያደርገው ነገር አለ። የራያው ቀላል ነው። የራያውን ቀለል የሚያደርገው ምንድን ነው? ብዙም ህዝቡ እንትን ዲሞግራፊው አልተዛባም። የህዝቡ ስርጭት አሁን እየተደረገ የሚሆን ነገር ይኖር ይሆናል። የወልቃይቱ ግን አምጥተው ህዝብ አስፍረውበታል። ያኛውን ህዝብ አፈልሰው የትግራይን ሰው አመት ተተክተውበታል። ራያ አካባቢ ብዙ ለዚህ ተጋለጠ አይደለም አይኖርም ብዬ ሳይሆን የወልቃይቱን ያህል በጣም ስርጭቱን አላዛቡትም እስካሁን ባለው መረጃ። ስለሆነም ወልቃይት ማን ነው ወልቃይትና ራያ ተለያይቶ የሚታይ ጉዳይ ነው።
ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ትምህርት ኮሌጅ መምህርና በሰብአዊ መብቶችና ፌዴራሊዝም ረዳት ፕሮፌሰር ናቸው። የራያ ህዝብ የማንነት አጠያቂ ኮሚቴ አባልም ናቸው። ለርሳቸውም ያነሳው ጥያቄ ተመሳሳይ ነበር። የአዴፓ ውሳኔ የራያን ህዝብ የማንነት ጥያቄ ይመልሳል?
አብዛኛው ህዝብ ነባር ስለሆነ በእርግጥም ህዝብ እንዲህ ከተፈቀደለት ሀሳቡ እንዲገልጽ ፍላጎቱን እንዲያንጸባርቅ እና እንዲወስን ከተፈቀደለት አሁን ባለው የህግ ማዕቀፍ ውስጥ ሆኖ ጥያቄውን መመለስ ይችላል። ይህን ጥያቄ ማን ነው የሚመልሰው ነው ጥያቄው። ብአዴን ይህን ጉዳይ በቀጥታ ሊመልሰው ይችላል ወይ? አይችልም። ምክንያቱም አሁን ባለው የክልል አደረጃጀት በትግራይ ክልል ውስጥ ነው ያለው። የወልቃይትንም የራያንም ጥያቄ በአግባቡ በህግና በስርዓት ማስተናገድ ያለበት የትግራይ ክልል ነው። የትግራይ ክልል ግን ፍቃደኛ ካልሆነ ፍላጎት ካላሳየ ወደ ፌዴራል ጉዳዩ ይሄዳል። የፌዴራል መንግስት በፌዴሬሽን ምክር ቤት አማካኝነት በጉዳዩ ላይ እንዲነጋገር እንዲወስን ይደረጋል። በዚህ ወቅት ብአዴን ተሳትፏል። ፌዴራል መንግስቱን በጋራ ነው የሚመሩት። በፌዴሬሽን ምክር ቤትም ሊሆን ይችላል፣ በሌሎች አስፈጻሚ አካላት በሚኖር ውይይት እንደ ኢህአዴግ ነው። በኢህአዴግ ምክር ቤትም ይሁን በኢህአዴግ ስራ አስፈጻሚ ጉዳዩ አጀንዳ ሆኖ እንዲወያዩበት እና መፍትሄ እንዲያገኝ ግፊት ማድረግ ይችላል። በህወሓት ላይ ጫና ማሳደር ይችላል ወይም መነጋገር ይችላል። ቢያንስ እስካሁን ተፈራርተው ነበር የነበረው።
አቶ ቻላቸው ታረቀኝ ደግሞ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። የወሰንና የማንነት ጥያቄ በተለይ የወልቃይት ህዝብ ጥያቄ አሁን ባለው ህገ መንግስት ሊፈታ አይችልም እያሉ ነው።
ከ87 በፊት ባለው ሁኔታ ህገ መንግስቱን መሰረት አድርጌ ሪፈረንደምን ሳልቀበል ካለ ግን ሊፈታው ይችላል። ያም ታሪካዊ ወልቃይት የሚባለው አካባቢ ከጥንት ጀምሮ በየትኛው ነው? ለምሳሌ ጀምስ ብሩስ የጻፈውን የጂኦግራፊ መጽሐፍ መጥቻሽ፣ በተለይ ደግሞ ፈረንሳዊ በአጼ ዮሐንስ ዘመን በአውሮፓ ገናን የነበረው የጂኦግራፊ ሰው ኢሊስ ረክለስ በጻፈው መጽሐፍ ይሄ በጣም ዘእርዘ እንዲትስ ኢንሃቢተንትስ በሚል መሬትና ነዋሪዎቿ በሚል በአጼ ዮሐንስ ዘመነ መንግስት አካባቢ የታወቀ የአውሮፓ ጂኦግራፊ መምህር ነው። እሱ በጻፈው ወልቃይት በበጌ ምድር ግዛት እንደነበረ ነው የሚያስቀምጠው። አንዳንድ የትግራይ ምሁራን ወልቃይት በአጼ ዮሐንስ ተራራች አሉ። ይሄ ሚዛን የሚደፋ ክርክር አይመስለኝም። ከዛም ባሻገር ወደ ዘርዓ ያዕቆብ መሄድ ትችያለሽ። ወደኋላ እነ ንግስት እሌኒ 14ኛ መቶ ክፍለ ዘመን ጀምሮ እዛን ጀምሮ ወልቃይት ያሉ ታሪካዊ ሰነዶች የሚያስረዱት በበጌ ምድር እንደሆነች ነው። እና ይህን መሰረት አድርጎ አሁን በአዴፓ ህገ መንግስቱን ሳይሆን ታሪካዊ ማንነቱን ህገ መንግስቱ 87 የወልቃይት አካባቢ ሰዎች በየትኛው መኖር እንደሚፈልጉ እድል አልተሰጣቸውም። ህገ መንግስቱ ከመጽደቁ በፊት ነው ይሄዱ። ስለዚህ ይሄ ያለው ህገ መንግስት አይመለከታቸውም፣ በዚህ መዳኘት የለባቸውም። ምክንያቱም ህገ መንግስቱን ፈቅደው ወደው እድል ተሰጧቸው ተሳትፈው እዚህ ነው መንኮን ብለው እነሱም አላጸደቁትም። ስለዚህ ለዚህ ተገዥ አይሆንም ከሆነ ክርክሩ አዴፓ ያ ማለት ሪፈረንደምም አይደለም። ወልቃዊት ከ87 በነበረው ታሪካዊ ማንነቱ የህዝቡ አሰፋፈር የሚዳይ ከሆነ ሊመልሰው ይችላል። ህገ መንግስት መሰረት አድርገን ሪፈረንደም አከናወን የሚለው ከሆነ ግን አይመልሰው። ምክንያቱም ሌላ የመጣና የሰፈረ ህዝብ አለ። የበለጠ የግጭት ምክንያት ነው የሚሆነው። እንዲያውም
መፍትሄው ታዲያ ምንድን ነው አልኳቸው።
ዲሞክራሲያዊ አስተሳሰብ ካለ ለግለሰቦች ይሁንታ መልካም ፈቃድ ነው ካልሽ፣ ስለዚህ ራያ ላይ ያለ እኔ በዚህ ነው ምኖር ካለ መብቱ ነው። በቃ እኔ እዚህ ጋር ነው ምኖር። በወልቃይትም ሰዎች ወይም የወልቃይት አካባቢም ህዝብ እኛ ወደዚህ ወደ ብጀምር ወደ ጎንደር ነን፣ እኛ ጎንደር ነው ነገራችንም፣ አመለካከታችንም፣ አስተሳሰባችንም፣ ስነቦናችንም፣ ለቅሷችን፣ ዘፈናችን፣ የጸጉር ስራችን ይላሉ እኮ ሲከራከሩ። ይሄ ሁሉ ብዙ ነገራችን አማራ ነው ካሉ በግድ ትግራይ ናቸው ልትያቸው አትችል። በተቃራኒው አይ እኛ አማራ አይደለንም ትግራይ ነን ካሉ የአማራ ክልል መንግስት ሊያስገዳቸው አይችልም። ህዝብ ከፈለገው የመኖር መብት አለው።
ሁሉም የፖለቲካ ተንታኞች ያነሱት አንድ ነጥብ አለ። የወልቃይትም ሆነ የራያ የማንነት ጥያቄ የትግራይን ክልል ይሁንታ የሚጠይቅ ነው ይላሉ። እኔም የትግራይ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ሊያ ካሳን በስልክ በወሰንና በማንነት ጉዳይ የትግራይ ክልል አቋም ምንድን ነው አልኳቸው።
በተወራሪ ወሬ ከሚነሳ በቀር ሌላ ተጨባጭ በዶክመንት ተደግፎ ማንነት ጋር ተያይዞ የቀረበ ሰነድ ለክልል መንግስት የቀረበ ነገር የለም። እስካቀረበ ድረስ ደግሞ የክልል መንግስት አቋም ምን ሊሆን ይችላል የሚለውን ነገር እሱን እስካላየን ድረስ አቋማችን ምን ሊሆን እንደሚችል ማስቀመጥ አልችልም።
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.